አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በርችም ዘመናት ታሪኳ ኢትዮጵያ ሀገራችን ብዙ የውጭ ወራሪዎችን አሳፍራ መልሳለች። ህዝቧም በነጻነት ለዘር ዓለም ኖሯል ማለት ይቻላል። እስከ 1928 ዓመተ ምህረት የፋሽስት ወረራ ጊዜ ድረስ ማለት ነው። ፋሽስት ኢጣሊያ በ1888 ዓመተ ምህረት በአጼ ምኒልክ መሪነት ተዋርዶ ድል ከተመታ በኋላ ቂሙን ሳይረሳ 40 ዓመታት ሙሉ ዝግጅት ሲያደርግ ቆይቶ በ1928 ዓመተ ምህረት አገራችንን በዘመናዊ መሳሪያ ሲወር ለስሙ ወዳጅ መስለው አምባሳደሮቻቸው በአዲስ አበባ የነበሩ የአውሮፓ መንግስታት በሙሉ የፋሽስቱ ደጋፊዎች ስለነበሩ መከላከያ መሳሪያ መግዛት እንኳን አልተቻለም ነበር። ፋሽስቱም በአገራችን ከመለመላቸው ባንዳዎች ጋር በመሆን ታላቅ ጉዳት አደረሰ። ሚሊዮኖች ሞቱ፣ ሚሊዮኖች አካለ ስንኩላን ሆኑ። ኢትዮጵያውያን በአንድነት ለነጻነት ሲዋጉ ጸረ ፋሽስት የውጭ አገር ሰዎችም ልክ እንደ ዜጋ በጀግንነት ተዋግተዋል። ከነዚህም መካከል የሀበሻ ጀብዱ መጽሐፍ ደራሲ የቼክ ሪፐብሊኩ አዶልፍ ፓርለሳክ፣ የተደበቀው ማስታወሻ ደራሲ ሐኪሙ ዶክተር ሃራልድ ናይስትሮም ይገኙበታል። እነኚህና ሌሎች የውጭ አገር ሰዎች አብረው ታግለው መስዋዕትም ሲሆኑ የሀገራችን ዝቃጮች ሻቢያ፣ ወያኔ፣ ኦነግና ሌሎችም ታሪካችንን ሲያጎድፉና በወራሪዎች ተርታ ሲሰለፉ አይተናል። ህዝባችን አሁንም በአንድነት ሆኖ የውስጥ ፋሽስቶችን እንደቀድሞ አባቶቻችን ተዋግቶ ድል እንደሚያደርግ ቅንጣትም ጥርጣሬ የለንም።
በዛሬ ዝግጅታችን በተከታታይ ስናሰማ የቆየነውን በአዶልፍ ፓርለሳክ ተደርሶ በተጫነ ጆበሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ የመጨረሻውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Fano, fano, rifano, fano, rifano, fano, teku so sinagud, kibari linde, lefte garai, fano nde mekkanya, ere tobarut, yambar gurut, tattole nafas, Angolo, Nde kudao, Nde grisa, Nde kolao, Nde grisa, Yara faulide, Demu tenesa, Fano, 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 Gartelito, demai late, urutashin, ndeu hatu, fanu fanu, arlo gari, mnya hindireka, rezvar shinkisi, boi murta, ለሚያለው ጫካ ለሚያለው ዱር ንጋገር ያድራል ከመንዘሩ ጋር ከመንዘሩ ጋር እንኳን ባለንጀራ ልባይታም ፋኑ 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 አገሩ ገባ ያጀግና ወታደር ሰው ማረገ ፋኑ ፋኑ ፋኖ ፋኖ ይበላ ወርጨቃ ልኳንደው ይሆኑ የልብ ያስተማኒ አፋኑ ናፋኑ አፋኑ ናፋኑ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት የመጨረሻው ክፍል ሰላሳ ስድስት ያብቹ ጦር ፍጻሜ። ጀንሆይ አዲስ አበባ ከመግባታቸው በፊት ከማኮንንቶቻቸው ጋር የመጨረሻውን የጦር የመከክር ሸንጎ ያካሄዱትና የመከሩት ፍቼ ሰላሌ ውስጥ ነበር። የኛም የፈረንጆቹ ግዳጅ በሰላሌ ሜዳ ፍቼ ላይ ቢተናቀቅም ልጁን ሳልሰናበተው መሄዱ ሆዴን በላኝና የአይርላንዱ ካፒቴን ከኦስትሪያው ዶክተር ጋር የጃንሆይን ጦር ተከትለው ወደ አዲስ አበባ ሄዱ። እኔ ብራየርና ሽማግሌው ኮሎኔል ኮናቫሎ በፍቼ ቀረን። ሽሜው ይኸው ቀኑን ሙሉ ከአንዲት ጉብታ ላይ ተቀምጦ ዙሪያ ገባውን ሲያማትር ነው የዋለው። ሽሜው የሰላሊን ሜዳ እያደነቀ ሳይሆን ያብቹን የተበተነ ጦር ባይኑ እየፈለገ እንደሆነ ገብቶኝ ወደ ተቀመጠበት ጉብታ ሄጄ፣ ታዲያስ ኮሎኔል አቢ የምትመጣ ይመስልሃል ብዬ ላቀረብኩለት ጥያቄ ከተቀመጠበት ጉብታ ላይ እየተፋቀቀ ወርዶ ቆመና አሁንም እየዞረ ዙሪያ ገባውን መጨረሻ የሌለው የሚመስለውን የሰላሌን ሜዳ አየት አድርጎ ይመስለኛል መምጣትም አለበት፣ የሱ እግረኛ ወታደሮች እኩለ ቀን ላይ በትንሽ በትንሹ ቡድን ቡድን እየሆኑ ወደ ጃርሶ መስመር ሲወርዱ አይቻለሁ። ምናልባትም እስኪ መሽለት እየጠበቀ ሊሆን ይችላል እንጂ ይመጣል። እንዲህማ ከዚህ ሁሉ መከራ በኋላ በትውልድ አገሩማ ሳይሰናበተን ብሎ ኮሎኔል ሊናገር የፈለገውን አልጨረሰውም። ሊል ያሰበው እኔም ስለገባኝ አላስጨነቅኩትም። በዚህ መሃል የጃንሆይ መልእክተኛ መጥቶ ጃንሆይ እንደ ጠሩን ስለነገረን ጊዜ ሳናጠፋ ወደ ጃንሆይ ሄድ። ከጃንሆይ ጋር ባሳለፍናት ጥቂት ቆይታ ጃንሆይ እኛ ለሳቸውና ለምስኪኗ ኢትዮጵያ የዋልነውን ውለታ ምን ጊዜም የማይረሱትና ከፍለው የማይዘልቁት ባለ ውለታቸው እንደሆን አመሰጋግነው ተሰናበቱን። ከዚች ከመጨረሻዋ ከጃንሆይ ጋር ካሳለፍናት ጥቂት ቆይታ በኋላ እኛም ለቀሪው የሽሽት ጉዟችን ልንሰናዳ ወደ ድንኳናችን አመራን። በዚህ ቾፍች ላይ ጥያት በሚያደው ድንኳን ይበራፋ ተገብ ተጃት ማጭ አበራን ቆሞ አገኘውት የሰላሪው ገዥ ደጃዝ ማጭ አበራ ለንጉሱ ካደረገው ግብዣ በተጨማሪ እኛን ፈረንጆቹን ባገሩ በግዛቱ የምሽቱ እንግዶቹ እንድንሆንለት ሊጋብዘን ነበር አመጣጡ አሽከር መልአክ ሲበቃ ራሱ ደጃዝ ማጭ የሰላሪው ገዢ መምጣት ከልብ አስደሰተን ረጅም የረሃብና የውሃ ጥም በኋላ ለመጀመሪያ ጊዜ የጤፍ እንጀራ በቀይ ወጥ ጥሬ ስጋ መጠጥ በየአይነቱና እየረሳኋት የመጣኋትን ክፉ አመሌን ማስታገሻ ሲጃራ ጭምር ቀረበልንና ከሰከስ ነው እንደ ወጉና ባህሉ ማዕድ ተነስቶ ጠጁ እየተቀዳ ጨዋታው ሲጀመር ጠጄን ባንድ ትንፋሽ ጨልጬ ከተቀዳልኝ በኋላ የሁላችንንም አንጀት የሚበላውን ያበችውን ነገር ደፍሬ አነሳሁት ያብቹ ጦር በቆርበተው ጦርነት በአዘቦችና በራያዎች ከፍተኛ ጉዳት እንደደረሰበት ሁላችንም ሰምተናል። ጃንሆይ ሳይቀሩ አሻፈረኝ ልጁን ብቻውን ጥለን አንሄድም እስከማለት ደርሰው ነበር። እንደዚያም ሆኖ ጦሩ ከፍተኛ የሚባለውን መስዋዕትነት ከፍሎ ከቆርበተው እሳት ውስጥ እንደወጣና መሪው አብቹም በሕይወት እንደተረፈ ሰምተናል። ይህን ጥያቄ ደጃዝማች የጠበቀው ጉዳይ ነው መሰለኝ መልክተኛ ልኬበታለሁ ከዚህ ብዙ ሳይርቅ ሰፍሮ ከጀግኖቹ የትግል ጓዶቹ የከምባታ ልጆች ጋር እየተሰናበተ ነው አለን። እዚህ ላይ ደጃዝማች አበራ ለናብቹና ለከምባታ ልጆች መሰነባበቻ አንድ ሰንጋ እንጀራና ጠጅ ማስላኩን ሳይነግረን እንዲሁ በደፈናው መልክተኛ ልኬበታለሁ መልክተኛዬን በእያንዳንዷ ደቂቃ እየጠበቅኩት ነውና አይዟችሁ ይመጣል ይልቅ ከጠጁ ደጋግሞ እያለ አበረታታን። ነገ በማለዳ ተጓዥነንና ለመተኛትም ሳንሞክር ጠጃችንን እያንደቀደቅን መልክተኛውን በተስፋ መጠባበቁን ተያዝነው። መልክተኛው ግን የውሃ ሽታ ሆኖ ቀረ። እንደነጋ ለም ሊነጋጋ ሲል ግድም ኮሎኔል ኮናቫሎቭና አቶ ብሬየር አሸለቡ። እኔና በራ በረንዳ ላይ ቡልኮቻችንን ተከናንበን በርቹማዎች ላይ ተቀምጠን ስናወጋ አንዲት የውሃ እንስራ የተሸከመች ሴት በትንግርት እንስራዋን እንደተሸከመች አንድ ቦታ ላይ ቆማ ለረጅም ጊዜ ፈዛ ወደምታይበት አቅጣጫ ተመለከት። ምንም የሚታይ ነገር የለም። እኛ ካለንበት በጣም ብዙ ርቀው የሆኑ ፈረሰኛ የሚመስሉ ነገሮች ቆመዋል። ወዲያው ደጃዝማች ፈረሰኛ ወደሚመስሉት ነገሮች በጦር ሜዳ መነጽሩ አነጣጥሮ ጥቂት ከተመለከተ በኋላ ሳቅ እያለ የጦር ሜዳ መነጽሩን እንዳይበት አቀበለኝ። እነዚያ ፈረሰኞች ወርቁ፣ አብቹና ሀብቶም ነበሩ። ለምን ወደዚያ አይመጡም ብዬ አበራን ጠየቅኩት። አሁንም እንደመሳቅ ብሎ አንበሳዋ ከራሶችም ሆነ ከሌሎች ጀሌዎቻቸው ጋር መገናኘት የፈለገች አልመሰለኝም። እስቲ ሌሎችንም እንቀስቀሳቸውና እነሱ ወደ መረጡት ቦታ እንሂድ አለና ወደ ውስጥ ገባ። እኛ ስንሰባሰብ አሽከሮች ፈረሶቻችንን ጭነውልን ስለነበር ጊዜ ሳናጠፋ እናብቹን ወዳየንበት ቦታ በፈረስ ሄድ። እናብቹ ግን በቦታው አልነበሩም። ብዙም ሳንቆይ ለጉዞ ተሰናድቶ የነበረው ከዚያ አስከፊ ቀርበቶ እልቂት የተረፈው ፈረሰኛው ጦር ጉዞ ሲጀምር አየነው። እግረኞቹ ወደ ኩዩ ወደ አቦቴና ጃርሶ ከሄዱ ቆይተዋል። ከነዚህ ፈረሰኞች ሶስቱ የመንገድ መስመራቸውን ለውጠው እኛ ወደ ቆምንበት አቅጣጫ በዳለቻ በእግራጫና በጥቁር ፈረሶቻቸው ላይ ተቀምጠው ሽምጥ ሲጋልቡ አየናቸው። ጋላቢዎቹ ፈረሰኞች ግማሽ ርቀት ሲቀራቸው ፈረሶቻቸውን ገጥተው ካቆሙ በኋላ ጥቂት ሲነጋገሩ ቆይተው ባለ ጥቁሩ ፈረሰኛ ብቻውን ወደኛ መጋለብ ጀመረ። ለጥቁሩ ፈረስ ጋላቢ ወደኛ እየተቃረበ ሲመጣ ማን እንደሆነ ሁላችንም ለየነው። ባለ ጥቁሩ ፈረሰኛ የኛ ትንሿ ጀግና አብቹናት። ልክ እኛ የቆምንበት ቦታ ሲደርስ ፈረሱን ቆልመም እያቆመ ከፈረሱ ላይ ግብ ብሎ ወርዶ ከደጃዝማች አበራ እግር ስር ለጥ ብሎ ወድቆ ሰላምታውን ሊያቀርብ ሲል ደጃዝማች አፈፍ አርጎ አንስቶ እንደታናሽ ወንድም እንደ ጓደኛ እቅፍ አርጎ ሳመው። በክፉ አስገብቶ ጀርባውን ቸብ ቸብ ካደረገ በኋላ ወደኛ ሲለቀው የደጃዝማች አበራ አይኖች እንባ አርግዘው ነበር። እናም ዞር ብሎ በሸማው አበሳቸው። ሁላችንም እያቀፍን ከሳምነው በኋላ በርቀት ወደሚጠብቁት ወንድሞቹ የሆነ ምልክት ከማሳየቱ ሁለቱ አንበሶች የትግል ጓዶቹና ወንድሞቹ እየጋለቡ ወደኛ ገሰገሱ። በዚህች የሰላሌ ሜዳ በዚህ ውርጭ በጣም የምወደውን የምኮራበትንና የማደንቀውን ትምህርት ቤት እንጂ ጦር ሜዳ መዋል የሌለበትን ስም የለሹን የወረጃር ሰውን ደቦል አንበሳ ጀግናውንና ታላቁን የጦር መሪ ልጁን ተሰናበትኩት። እኔ ኮሎኔል ኮናቫሎቭ አቶ ብራየር ደጃዝማች አበራና አብቹ ሆነን በዚያች ገላጣ ሜዳ ላይ ተቀምጠን ስንጫወት ሁለቱ ወንድሞቹ ወርቁና ሀብቶም መጥተው ተቀላቀሉን። የደጃዝማች አሽከር ለሁላችንም በቡና ሲዲ ካቲካላ ቀዳልን። ለዚህ ውርጭ ፍቱን መድኃኒት ናትና በደስታ ተቀበልናት። እሺ አቢ ምን ታስባለህ ስል የሞኝ ጥያቄ ጠየቅኩት። ምናልባት የወደፊት ዓላማውን ቢነግረኝ ብዬ ጣሊያኖች ትምህርት ቤት የመግባቱ ሐሳብ የለኝም አለኝ። እኔ መሆኑ ሁላችንም ገብቶናል። የነዚህ አንድ ፍሬ ልጆች ዕጣ ፈንታ ተወስኗል። ቀን ሲያልፍ ወደ ትምህርት ቤት ገበታ ትመለሳለህ። አይዞ አለው ደጃዝማች አበራ ያብቹን ጎፈሬ እያሻሸ። በስተርጅና ትምህርት ይሆናል ብለው ነው ጌቶች ብሎ መለሰ። ምናልባት ጣሊያኖችን በቀላሉ ከሀገር ማስወጣት እንደማይቻል ታይቶት ታስቦት ይሆናል። ብቻ አሁንም በተለመደችው አማርኛው መለሰ። ወዴት መሄድ አስበሃል? አሁን ደግሞ ሽሜው ጠየቀው። እንጃ ጌቶች፣ ምናልባት ጃርሶ ወደ ቆላው እንወርድ ይሆናል። ከከፋም ወደ ግንደበረት መዝለቃችን አይቀርም አለ። አሁን ትክዝ ብሎ እማማን ሳታያቸው እንዳትወርድ አደራ አለው ደጃዝማች። ትዕዛዝም ልመናም በተላበሰ ቃና። አሁን አብቹ እዝን ብሎ ቆይቶ ጌቶች፣ ትልቁ መከራዬም እሱ ነው። እንደምን ብዬ አይኗን አያለሁ? ሁለት ልጆቿን በተንቤን አንዱን ቀብሬ ሁለተኛውን ለጆቢራ ራስ ጥዬ እኔ ብቻ ተረስቼ ፊቷ ስቀርብ ምን ትለኛለች አለ። አይዞ የጀግኖች እናት ነችና ሁሉንም ትችለዋለች። ሂድና አያት፣ ብዙ ቀን ግን አሰንብት። እኔም እንደ ነገሩ የቀረኝን ጦር አሰባስቤ ወደ በረሃ መውረድ አይቀርምና እንገናኛለን። ጥሩ ዋሻ ይዘህ ጠብቀኝ አለ ደጃዝማች በማብራራት አይነት። ቀጠል አድርጎም ከኪሱ አንዲት የተጣጣፈች ወረቀት አውጥቶ ለማማ ስጣቸው አለው። የደብዳቤውን ይዘት ባላውቅም ለአብቹና ስለ ሁለቱ ልጆቻቸው አሟሟት የተጻፈ የማጽናኛ ደብዳቤ እንደሆነ ሁላችንም ገምተናል። ግን አበራ ምን እንደ ጻፈ ሊያውቅ የሚችለው ለናቱ የሚያነብላቸው አብቹ ብቻ ነው። አብቹ እሺ ጌቶች ብሎ ደብዳቤውን ተቀብሎ ወደ ኪሱ ከተተው። በዚህ መልኩ ብዙ ስንጫወት ቆይተን መሄጃቸው ሲቀርብ ለስንብት ጀግኖቹ ተነሱ። አንበሶቹ እኛን ለመሰናበት ተደርድረው ቆሙ። ማን እንደሚጀምር ስንተያይ ወርቁና ሀብቶም የሆነ በራፊ ቡትቶች የተጠቀለሉ ነገሮች ይዘው ቀረቡ። አብቹ መጀመሪያ ከወርቁ እጅ የተጠቀለለውን ነገር ተቀብላ ጨርቁን ከጣለች በኋላ አንድ ሽጉጥ ይዞ ለደጃዝማቹ ለጦር አለቃው ስጦታ ያቀረበ። ጌቶች ካንድ ከገደልኩት የጣሊያን መኮንን እጅ ፈልቅቄ ያወጣሁት ነው። እነሆ ለማስታወሻ ለወደፊት የነጻነት ትግላችን እና ታማኝነታችን ይቀበሉኝ ብሎ አቀርቅሮ ሽጉጡን የያዙትን ሁለት እጆቹን ለደጃዝማች ዘረጋቸው። ደጃዝማች አበራ ሽጉጡን አገላብጦ ካየ በኋላ አመሰግናለሁ የኔ አንበሳ ብሎ አቅፎ ሳመው። ቀጣዩ ባለተራ ኮሎኔል ኮናላቫሎቭ ነበርና አሁንም ራፊውን ጨርቅ ጥሎ የሚያብረቀርቅ ስለታም ሰይፍ ይዞ ኮሎኔል ይሄ ደግሞ የወንድማችን የተስፋ ጽዮን ሰይፍ ነው እባክዎትን ለመከራ ጊዜ ማስታወሻ ይሆን ዘንድ ይቀበሉኝ ብሎ እንደ ኢትዮጵያውያን ወግ ሁሉ አንገቱን ሰብሮ ሰይፍ ያዙ እጆቹን ዘረጋ። ኮሎኔል ኮናቫሎቭ እንባ እየተናነቀው ሰይፉን ተቀብሎ አብቹን መተንፈስ እስኪያቅታት ድረስ አቀፋት። ቀጥሎ የብሬየር ተራ ነበርና እሱም በተመሳሳይ ሁኔታ በተመሳሳይ ቃላት የጋሹ ሰይፍ ለመከራ ጊዜ ማስታወሻ ስጦታ ተሰጠው። የመጨረሻው ባለተራ እኔ ነበርኩና አሁን አብቹ በእጁ ምንም ነገር ሳይዝ መጥቶ ከፊቴ ቆመ። ጌቶች ለርሶ ምንም የምሰጠው ነገር የለኝም። እዚህ አብረውን ቢሆኑና ቀሪውን ጊዜውን ከኔና ከወንድሞቼ ጋር ቢያሳልፉ ምንኛ ደስ ባለኝ። ግን የሽሽት ኑሮ ይበቃዎታል ብሎ ትክዛልና በተንቤን ሀብሎ የተዋጋበትን ሰይፉን መዞ እንድቀበለው በሁለት እጆቹ ይዞ ለመነኝ። የገዛ ሰይፉን ለኔ መስጠቱ አግባብ እንዳልሆነ ለማስረዳት በመሞከርም አሻፈረኝ ስላለኝ ተቀበልኩት። በመጨረሻ ተቃቅፈን እንባ ተራጭተን ተለያየን። አዎ አብቹ ሌላ አንድ ሰይፍ አለው። በጣም የሚወደው ወደ ጦር ሜዳ ሲሄድ አሻፈረኝ ብሎ የተከተለው። በመጀመሪያው ቀን ጦርነት በጀግንነት ሲዋጋ ወድቆ በዛች ትንሽ ዋርካ ስር የቀበረውና ለትልቁ ትግል ያደፋፈረው የወንድሙ ሰይፍ። ሁሌም ግራ ያጋባኝ የነበረው የአቢ ሁለት ሰይፍ መታጠቅ ሚስጥር በዚች ቅጽበት ተገለጠልኝ። በሞት አልጋ ላይ ያለችው ኢትዮጵያ ምርጥ ምርጥ ጀግኖቿን በየጦር ሜዳው አውድማ ማግዳና ቀብራ የቀሩትንና የተረፉትን በየቆላው በየበረሃው በየተራራው በየሸለቆው ብቻ ሊተርፉላት ሊጠነክሩላት ሊበረቱላት በሚችሉት ቦታ ሁሉ በተነቻቸው። እኛም የማንወለዳት ሳትወልደን ፍቅሯን የለገሰችን እንደ ልጆቿ የተቀበለችን እናት ኢትዮጵያ የአቅማችንን ታግለንላት ልንሰናበታት ሕይወታችንን ልናተር ተነሳን። ሦስቱ ፈረሰኞች ዓይናችን እይታ እስኪርቁ ድረስ በሰላሌ ሜዳ ላይ ስናፈጥ ቆይተን ወደ ደጃዝማች አበራ ሰፈር ተመለስ። ቁርስ ካደረግን በኋላ ደጃዝማች አበራን ተሰናብተን ወደ ሸገር ጉዞ የሰላሌን ሜዳ ተያዝ ነው። مراف سلاسة سبات يه عدي سببا اسات عدي سببا راس كافانا لروج كافتانيا شمامنت جانوين عجبو قبتوال يه كاروت كافتانيا يطور شمامنت مرت مرتوشو يهجو بيالجوج بتنبين بمعيشو باشنجي هايك زوريا ودكو يه مرارات هنوال كذي يترفوتن شفتوج راياوچنا عزبوج عقولنا عصاكشا بوتا يطبقو كاردي سبباو بزواتشو لزل عالمو عسكرتواتشوال ببيت منجز بجانو ايمرنت لديتون مولو الناس كم بكتلو كان يمساس عدرس يترفو يترشنغو مكرا كم سابغالا جانو ايمجم مريض ببيت منجزتاتشو ينجلسون امباسادر كالتلوم يفرنساون امباسادر تقبلو لرجل ساعتات عنا قباتشو ميازيا هيا سوستكن ايطاليان ميكانايز ديطور عدي سببان ليز هيا امس كيلومتر بچا اندك الرو بسكتيو سي ورا عدي سببا تبتبتج فاللوفو تسامنتات بعدي سببا يالو سوكوش تزغتو نبر يمنو رياليتو تشم ونامهون كجمرو سنبتوال بيمسكالينيا منغدوش محال ياللوت النزيا يبرميل بيتو تشنكوا سايكارو النزيا ببادو براتشو يمني قواتنوتن يابدي سببا پوليسوش تاران كاتو سانبتوال نام عبدي سببا بادو قنالج بواناو يراس مكونن عددباباي ويم منغد بالل عند تنش يغري كوتير بچايننن የሆቴሉ ባለቤት ድራሹ ከጠፋ ሰንብቷል ኢትዮጵያውያን የሆቴሉ ሰራተኞች ጓዛቸውን ተቀለው ጠፍተዋል እንዲሁ ምክንያቱ በማይታወቅ መታታዊ ምክንያት የሆቴሉ ቁልፍ ቤት ብቻ በቦታው ተቀምጧል ማታ ከንጨት በተሰራው የሆቴል በረንዳ ላይ ተቀምጬ ጭር ያለውን የራስ መኮንን ሰፈር ስቃኛ መሸው አልፎ አልፎ ልብ ይያሉ ከመያልፉ ሸማ ከተከናነቡ እግረኞች በስተቀር የራስ መኮንን ሰፈር ጥርጭ ብሏል አዲስ አበባ ነገ ከነገ ወዲያ ቀውጢ ልትሆን ዛሬ ጥጥ ብላለች ከዚህ አዲስ አበባ ይታይ በኋላ ወደ አልጋዬ ሄጄ ጋደም እንዳልኩ እንቅልፍ ወሰደኝና ግር የሚያሰኝ ህልም ይታየኝ ጀመር በህልሜ እንደገና ወደ ሰሜን ጦር ግንባር ሰምቤን ተመልሻለሁ ወይም ደግሞ አሁንም እዚያው ጦር ግንባር ያለሁ ይመስለኛል የመትረየስ ጩኸት የአውሮፕላን ጩኸት በታላቅ ጀግንነት እየፎከረ እየሸለለና እያቀራራ የጠላትን አንገት ሲቀላ የሚጮህ ሸማ ለባሹ የገበሬ ወታደሮች ጽምፅ ጩኸት ብቻ ሁሉም ተቀላቅሎ ይሰማኛል በጭንቀት ባነንኩ ከዚያ አስከፊ በብዙ የሚቆጠሩ ሰዎችን ደም ካፈሰሰው አሰቃቂ ጦርነት መሃል እንደምንም ወጣው ግን አሁንም የአውሮፕላን ድምፅ የሚመስል ነገር ይሰማኛል እናም ካልጋይ ላይ ተስፈንጥሬ በመነሳት ወደ በረንዳው ተንደርድሬ ወጣው አሁንም የራስ መኮንን ሰፈር ጭር እንዳለ ነው ወደ ዋናው የራስ መኮንን መንገድ ተመለከትኩ ምንም ነገር ማየት ባልችልም አልፎ አልፎ ተከታትለው የሚተኮሱ ጥይቶች ሰማለሁ መጀመሪያ ጣሊያኖች አዲስ አበባ እየገቡ እንደሆነ ገመትኩ በደንብ ስነቃ ግን የምሰማው ከኢትዮጵያ ወታደር የሚተኮስ ያሮጌ ጠመንጃ ጥይት መሆኑን ስረዳ ተመልሼ አልጋይ ላይ ተፈነገልኩ አልጋውስ እንደገባው በጣም ቀርቦ የሚሰማ የሞተር ድምጽ ሰማውና ወደዚያው የእንጨት በረንዳ ተመለስኩ አሁን ደግሞ ጣሊያኖች አዲስ አበባን በሌሊት ሊደበድቧት የመጡ መስሎኝ ነበር ግን ከበረንዳው ላይ ሆኜ ወደ ዋናው አደባባይ ሳፈጥ ከጨለማው መሃል እያቃሰተ ዳገቱን የሚወጣ ከአቅሙ በላይ ጓዝ የተጫነ የጭነት መኪና እያጓራ አለፈ ብዙም ሳይቆይ ተከታተለው ሌሎች የጭነት መኪናዎችና አውቶሞቢሎች አለፉ። አዎ ጃንሆይ እየሄዱ ነው። ሀገር ለቀው እየወጡ ናቸው። ምዕራፍ 38 ስደት። ማታ ዘበኛውን በጧት እንዲቀሰቅሰኝ ነግሬው ነበር። እንዲህ ከአዲስ አበባ አደጋ ላይ እየወደቀች ባለችበት ሰዓት ወደ ባቡር ጣቢያ ሄጄ ወደ ጅቡቲ ለመሄድ አስቤ ዘበኛውን እንዲቀሰቅሰኝ ደጋግሜ ጉርሻም ሰጥቼ ብነግረውም ምስኪኑ ዘበኛ እኔን ሊቀሰቅሰኝ አልቻለም። እኔው ራሴ ነቃው። ከሆቴሉ ብዙም ሳይርቅ የሚተኮሱ የመትረየስና የጠመንጃ ጥይቶች ጩኸት እንኳን እኔን የዶሮን ቅልፍ የለመድኩትን ሰው ይቅርና የሞተም ሰው ይቀሰቅስ ነበር። አዎ ከየቦታው የተጠረቃቀሙ ሽፍቶች አዲስ አበባን ዙሪያዋን ከበው ለዝርፊያ ማነፍነፍ ጀምረዋል። በጊዜው ባለቤቶቻቸው ጥለዋቸው የሄዱ ቤቶችን የተዘጉ ሱቆችን ያላንዳች አጋጅ እየዘረፉ ናቸው። እነዚህ ሽፍቶች የሚዘርፏቸውን ንብረቶች እየተሸከሙ ወደ ምሽጋቸው በጠራራው ፀሐይ ያለ ይሉኝታ ያግዛሉ። የጠርሙስ መጠጥ መጋዘኖችን ሰብረው እየገቡ እዚያው በቦታው መጠጣት ይጀምሩና ሲሰካክሩ ተሸክመው መሄድ የማይችሉትን ሁሉ ሰባብረው መጋዘኑንም አቃጥለው ይሄዳሉ። አሁን አዲስ አበባ በጥራት ሳይሆን በራሷ ደደብ ልጆች እጅ መንደድ መቃጠል ጀምራለች። ይህ የሸገርሳት ለጊዜው የሚጨሰው በከተማዋ ዳርቻ ቢሆንም እነዚህ ደደብ የሸገር ዘራፊዎች ወደ አራዳ ብቅ ማለታቸው የማይቀር የጊዜ ጉዳይ ብቻ ነው። ትልቁና ብቸኛው ሸገርን ለዘራፊዎቹ አጥሎ ነፍስን ማዳኛ ጊዜ አሁን ነው። እናም ወደ ባቡር ጣቢያ ለመሄድ ወስኜ ሆቴሉን ለምስኪን ዘበኛ ብቻ ጥዬ ወጣሁ። አጋጣሚ ከሆቴሉ ብዙም ሳርቅ አንድ የሚከራይ መኪና ሲሄድ አየሁና ሹፌሩን እንዲያቆምልኝና ወደ ባቡር ጣቢያ እንዲወስደኝ ስጠይቀው ሹፌሩ ፍጥነቱን ብቻ ቀንሶ አንገቱን በመስኮቱ ወጣ አድርጎ ጌታው ዛሬ አልሰራም፣ መንግስት የለም፣ ዛሬ ማንም አይሰራም፣ መሞት የሚፈልግ ብቻ ነው የሚሰራው እያለ ጥሎኝ ሄደ። አዲስ አበባ በሚያስገርም ፍጥነት ወደ እብደት እያመራች ነው። ለሁለት ጠብደል ጎረምሶች ቅድሚያ ትልቅ ጉርሻ ሰጥቼና ቀሪውን ባቡር ጣቢያ ልጨምርላቸው ቃል ገብቼ የቀሩኝን ዕቃዎች አሸክሜ በዚያ ሌሊት ወደ ባቡር ጣቢያ ሄድኩ። አሁን ባቡር ጣቢያ ደርሻለሁ። ባቡር ጣቢያው በጅቡቲ የፈረንሳይ ወታደሮች ስለሚጠበቅ ለጊዜው እነዚያ ልክስክስ የአዲስ አበባ ዘራፊዎች ጣቢያውን አልደፈሩምና እዚህ የሽፍቶች አደጋ እንብዛም አያሰጋም፣ ቢያንስ ለጊዜው። በሀዲዶቹ ላይ እግሮቹን ዘርግቶ ለጉዞ የተዘጋጀ ባቡር ቆሟል። እስከ አፍንጫው ድረስ ሰው ስለጫነ አንድ ዶሮ እንኳ ማስገቢያ መስቀያ ቦታ የለውም። በነጋሪ የባቡር ጣቢያ ስድስት የስዊድን አየር ኃይል ወታደራዊ የደንብ ልብስ የለበሱ ወጣት አውሮፕላን አብራሪዎች ወዲህ ወዲያ ይራወጣሉ። እነሱም እንደኔው በዚህ ለጉዞ በተዘጋጀ ተራ ባቡር ቦታ አላገኙም። ስድስቱ የስዊድን ተወላጆች ኢትዮጵያውያንን አውሮፕላን ማብረር ሲያስተምሩ እስከ መጨረሻው ቀን ድረስ በአዲስ አበባ ለንጉሱ የገቡትን ቃል በታማኝነት ሲፈጽሙ ቆይተው ነው አዲስ አበባ አደጋ ባደጋ ሆና ፈረንጅ በመሆኑ ብቻ አደጋው እጥፍ ድርብ በሆነበት ሰዓት ነፍሳቸውን ለማዳን እንደኔው በለጋር የባቡር ጣቢያ ቆመዋል። እነዚህ ስዊድናዊ የጦር መኮንኖች 3 ቀን በሚፈጀው በዚህ ተራባውር ጅቡቲ መድረስ አስቸጋሪ መሆኑን አሳምረው ያውቃሉ። እናም ከፈረንሳዊው የአዲስ አበባ የባቡር ጣቢያ ኃላፊ ጋር ሙግት ገጥመዋል። እነዚህ ልጆች ሰውየው ልዩ ባቡር እንዲያዝላቸው አጥብቀው ጠየቁት። እኔም በሙግቱ ገብቼ ከብዙ ውትወታና ጭቅጭቅ በኋላ ይኸው የሸገር ባቡር ጣቢያ ኃላፊና ፈላጭ ቆራጭ ፈረንሳዊ 20 የፈረንሳይ ፍራንክ ጉቦውን ከተቀበለ በኋላ ልዩ ባቡር ፈቀደልን። ይሁን እንጂ ይህንን ባለ አንድ ፉርጎ ፈጣን ባቡር አሙቆ ለጉዞ ለማዘጋጀት ረጅም ጊዜ ስለሚፈጅ በተራውና የሰው ማአት በታጨቀበት በዚያ ቀርፋፋ ባቡር ቀድመን እንድንሄድና ፈጣኑ ባቡር በመንገዳችን እንደሚደርስልን አሳምኖን ለመቆሚያ የሚሆን ቦታ አስያዘን። አማራጭ አልነበረንምና እኛም በዚህ ተስማምተን ከአዲስ አበባ ተነስተን ረጅሙን የጅቡቲ መንገድ ተያዝነው። ይህ ቀርፋፋ ባቡር በሚያስደንቅ ሁኔታ በተወሰነለት የጊዜ ገደብ ያለ አንዳች ችግር በደቂቃዎች ልዩነት በየፌርማታው ይደርስ ነበር። ከአዲስ አበባ ወጥተን በእያንዳንዱ ፌርማታ ደርሰን በቆምን ሰዓት አዲስ አበባ የገዛ ልጆቿ በሚጨሩት እሳት እየነደደች፣ እነዚህ የፌርማታ ከተሞች በሰላምና በመረጋጋት የዕለት ከዕለት ሥራቸውን ሲያከናውኑ ይታያሉ። ምናልባት እነዚህ ሰዎች ኢትዮጵያ ዓመት ሙሉ ስላየችው ፍዳና መከራ አሰሙ ይሆናል። ወይም ደግሞ መዲናዋ አዲስ አበባ በገዛ ልጆቿ እሳት እየነደደች በጠላት ጦር እጅ ለመውደቅ መቃረቧን አልገመቱ አልሰሙ ይሆናል። ብቻ ማን ያውቃል? በሰላም በስራ ገበታቸው ላይ ናቸው። ሞጆ ስንደርስ የሞጆ ፌርማታ ስልከኛ የኛ 20000 የፈረንሳይ ፍራንክ ጉዞ የተከፈለበት ልዩና ፈጣኑ ባቡር ከአዲስ አበባ መነሳቱን አበሰረን። አዲስ አበባ ግርግር በግርግር ሆናለች። ድብልቅልቋ ወጥቷል። መንግስት የለም፣ ወታደር የለም፣ ፖሊስ የለም። ከሌባና ከዘራፊዎቹ ጋር ጤነኛው ሰው እንኳን ሳይቀር ተደባልቆ ይዘርፋል። አዲስ አበባ በጠላት ሳይሆን በገዛ ልጆቿ እጅ ወድቃ እሳት በሳት ሆና እየነደደች ነው። በአዲስ አበባ የባቡር ጣቢያ ያሉ የኢትዮጵያ ሰዎች በሙሉ ተበትነዋል። በባቡር ጣቢያ ይሰሩ የነበሩት የፈረንሳይ ዜጎች ከጅቡቲ በመጡ የጅቡቲና የሴኔጋል አልሞ ተኳሽ ወታደሮች ታጅበው ፈረንሳይ ኤምባሲ ገብተዋል። አሁን በለጋር የባቡር ጣቢያ በስራ ገበታው ላይ ያለ ሰው ቢኖር ብቸኛው የባቡር ጣቢያዋ ሬዲዮ ቴሌግራፊስ ስልከኛ ብቻ ነው። አዋሽ በደህናው በሰላሙ ጊዜ ባቡሮች ሌሊቱን አርፈው በሰላም የሚያሳልፉበትና ለቀሪው ጉዞ የሚዘጋጁበት ከተማ ነበረች። ምን ያደርጋል፣ ጊዜው የመከራ የጦርነት ጊዜ ነውና ሌሊቱን አዋሽን ለቀን የምንሄድበትን መንገድ ስናሰናስል ገና ደንገዝገዝ ከማለቱ በተስፋ ይጠበቅ የነበረው ፈጣኑ ባቡራችን አዋሽ ገባ። በዚህ ባለ አንድ ፉርጎ ፈጣን ባቡር ውስጥ 4 ወታደሮች፣ 2 መትረየሶች ጠምደው በርካታ የመትረየስ ጥይቶች የታጨቀባቸው ሳጥኖች ላይ ቁጭ ብለው አዋሽ ባቡር ጣቢያ ከቻሉ። በጉዟችን ላይ እንዳጫወቱኝ እነዚህ 4 ኢትዮጵያውያን አውሮፕላን አብራሪዎች ሲሆኑ በአውሮፕላን ጣቢያ የቀረችውን አንድ አውሮፕላን አስነስተው ለመብረር ቢሞክሩም አውሮፕላኗን ከመንደርደሪያው ጣቢያ ማድረስ ሳይቻላቸው ቀርቶ በሽፍቶች በጣቢያዋ ብቻዋን ጥለዋት ይኸው ለቀሪው መንገዳችን ብረት ለበሱን ባቡራችንን በሁለት መትረየሶች አጅበው በደስታ ተቀበሉንና በጉዟችን ጊዜ ሳናጠፋ ቀጠል። እነዚህ ኢትዮጵያውያን አውሮፕላን አብራሪዎች አዲስ አበባ በመንደር ላይ እንዳለችና አንዳንድ በግድየለሽነት በሸገር ይንዘባለሉ የነበሩ ፈረንጆች በቀማኛ ሽፍቶች መገደላቸውን ጭምር አረጋገጡልን። በመጀመሪያውና በመጨረሻው የኢትዮጵያ ብረት ለበስ ተሽከርካሪ ባቡር ወደፊት ገሰገሰ። የሌሊት ጉዞ ለዚያውም በጨለማና ፈጽሞ በማይጠበቅ የባቡር መንገድ እንዲህ በፍጥነት መጓዝ እጅግ አደገኛ መሆኑን ጠንቅቀን ብናውቅም በጣሊያኖች እጅ ከመውደቅ የከፋ ነገር የለምና ብረት ለበሱን የባቡር ፈረሳችንን ቼ ብለን ወደ ጅቡቲ ገሰገሰ። ከሁሉም በላይ ደግሞ ከደቡብ ጦር ግንባር ወደ ሰሜን በመገስገስ ላይ ያለው የጣሊያን ጦር መንገዳችንን ቆርጦ ያቆመን ይችላል። ገና 500 ኪሎ ሜትር ያህል መንገድ ይቀረናል። የጣሊያን ፈጣን ተሽከርካሪዎች ከኛ ቀድመው ፌርማዋታዎችን ከመያዛቸው በፊት እኛ ቀድመን ለማለፍ በእኛ ፈጣኑ የብረት ለበሱ ባቡር ነጅና በጣሊያኑ ፈጣን ብረት ለበስ የጦር ተሽከርካሪ መካከል ያለው እሽቅድምድም ጦፏል። እስካሁን እድለኞች ነን። ሁሌም በምትቀጥለው አፍርማታ ለጥቂት ደቂቃዎች ቆም እንልና የምትቀጥለው አፍርማታ ነጻ መሆኗን እንጠይቃለን። እነሆ አሁን በቆምንበት ፍርማታ ከፊታችን የምትጠብቀን አፍደም ነጻ መሆኗን ጠየቅ። ስልተኛው አፍደም ነጻ መሆኗንና እስካሁን በጣሊያኖች እጅ እንዳልወደቀች ሲነግረን ትልቅ እፎይታ ደስታ ተሰማኝ። ከሳምንት በፊት አዲስ አበባ ውስጥ አፍደም በጣሊያኖች እጅ ገብታለች እየተባለ ይወራ ነበር። አሁን ወደ ቆምንበት ፍርማታ በመግባት ላይ ያሉ ሶማሌዎች እንደሚሉት ዛት ያላቸው የጣሊያን ተሽከርካሪዎች ወደ አፍደም በመብረር ላይ እንደሆኑ ተናገሩ። እንግዲህ ጣሊያኖች ሩቅ አይደሉም ማለት ነው። እናም ጊዜ ሳናጠፋ በጉዟችን ገፍተን እኩለ ሌሊት ግድብ ላይ ከጣሊያኖች ቀድመን አፍደምን አለፍናል። ሁሌም ለጥቂት ደቂቃዎች ቆም ብለን የምትቀጥለው አፍርማታ ነጻ መሆኗንና ሌላም ወሬ መቃረሙን ልማድ አድርገነዋልና በቃረምነው ወሬ እስካሁን እድለኞች ነን። እስካሁን ባገኘነው ወሬ መሰረት ጠቅላላው የጣሊያኑ የደቡብ ክፍለ ጦር ብቸኛዋን የኢትዮጵያ የባቡር መንገድ ለመቆጣጠር መንቀሳቀሱንና አንድ ፈጣን ቀዳሚ ጦር ገፍቶ መሄዱን ነው። ያ ማለት ደግሞ አሁንም ካደጋ አልወጣንም ማለት ነበርና ያለ ምክንያት በየቦታው ፋንቆም ወሬ ለመቃረሚያ የምትሆን ጥቂት ደቂቃዎች ብቻ ያባከን ጊዜ ሳናጠፋ ለሊቱን በዚያ ጨለማ በብረት ለበሱ ፈረሳችን ወደፊት ገሰገስ። ልክ ሲነጋ ምንም አይነት አደጋ ሳይደርስብን በሰላም ድሬዳዋ ገባል። እዚህ የሚኖሩ ፈረንጆች ብዙም ሳይጨነቁ ተረጋግተው እንደ ሰላሙ ጊዜ ሁሉ ያለ ሐሳብ ይኖራሉ። ሁኔታው ግራ እንደገባኝ የተረዳ አንድ ፈረንጅ ጠጋ ብሎ በድሬዳዋ ያሉ ፈረንጆች የጅቡቲ ገዢ ወደ 200 ገደማ የሚሆኑ የጅቡቲና የሴኔጋል ተወላጅ የሆኑ ወታደሮች ለጥበቃ ስለላከላቸውና እስካሁን ምንም አደጋ እንዳለ የሚጠቁም ነገር ስለሌለ በድሬዳዋ ጥቂት ቀናት አርፎ ወደ ጅቡቲ ባሻው ጊዜ መሄድ እንደሚችል አይነት ነገር ነግሮኝ ጋበዘኝ። ስለ ግብሻው አመስግኜ በሆዴ ግን ሞኘን ፈልግ ብዬ ወደ ፈጠኑ ባቡራችን ተመለሱ። ሌላው ትኩሱ የድሬዳዋ ወሬ ደግሞ ጃንሆይ በልዩ ባቡራቸው ከነ ቤተሰባቸው ከሁለት ሰዓት በፊት ከድሬዳዋ ወደ ጅቡቲ መሄዳቸው ነበር። ጃንሆይ በድሬዳዋ አንዳንድ አንገብጋቢ መንግስታዊ ጉዳዮችንና ውሳኔ የሚያስፈልጋቸውን ነገሮች ለመፈጸምና ድሬዳዋም ሁነኛ ሰዎችን ለመሾም የሚፈጅ ያህል ጊዜ ነበር በድሬዳዋ የቆዩት። እኛም ወሬ ለመቀራረምና ለፈጣኑ ባቡራችን ውሃ ለመቅዳት የሚፈጅ ጊዜ ብቻ አባክነን በፈጣኑ ጉዟችን ቀጠል። ይሄ በእኛ ፈጣን ብረት ለበስ ባቡር ነጅና በጣሊያኑ ፈጣን ብረት ለበስ ወታደራዊ ተሽከርካሪ ሾፌር መካከል ያለው እሽቅድምድም ቀጥሏል። እሽቅድምድሙ ይቀጥል እንጂ እኛ ሁለት ሶስተኛውን የውድድር ርቀት በሰላም ፈጽመናል። በቀረችን አንድ ሶስተኛ መንገድ የሚያሰጋን አደጋ ቢኖር ምናልባት የጣሊያኑ የደቡብ ጦር አዛዥ ቀድሞ የላከው መንገድ ጠራጊ ቀዳሚ ጦር ቢሆን ነው። ከዚህ ቀዳሚ የጣሊያን እግረኛ ጦር ለመከላከል ደግሞ ከታጠቅናቸው መሳሪያዎች ውስጥ ሁለት መሳሪያዎች ጠምደናል። በኢትዮጵያ ድንበር በተቀረብን ቁጥር ጭንቀታችን እጥፍ እየሆነ መጥቷል። አንዷ ፌርማታ እንደተለመደው ለወሬ መቃረሚያ ያህል ጊዜ ቆም እንዳል ከአንዲት ሱቅ አንድ ፈረንጅ ሚስቱን እየጎተተና እየሮጠ የባቡራችን ነጂ እንዲያቆምለት ቆሞ እንዲጠብቀው ደጋግሞ ምልክት ሰጠው። የኛም ባቡር ነጂ የፈረንጁን ያቆምልኝ የልመና ምልክት በጊዜ አይቶት ኖሮ አቆመለትና በድንጋጤ ነፍሱ ልትወጣ የደረሰች አንድ የግሪክ ነጋዴ ከነ ሚስቱ በባቡራችን ውስጥ ገባና ቀሪውን ጉዞ አብሮን ወደፊት ወደ ጅቡቲ ሄደ። ታሪኩን ሲያጫውተን ከጥቂት ደቂቃዎች በፊት በርከት ያሉ የታጠቁ ሶማሌዎች ወደ ሱቁ ይገቡና ዕቃ ማከላበጥ ይጀምራሉ። በዚህ መሃል የእኛን ነፍስ አድኗን ባቡራችንን ድምፅ ሲሰሙ የታጣቂ ሶማሌዎቹ አለቃ ለጓደኞቹ ጠብቁ፣ ባቡሩ ከዚህ ሲሄድ ይሄንን መናጤ ፈረንጅ ከነ ሚስቱ ገለን ንብረቱን በሙሉ እንዘርፈዋለን ይላቸዋል። እነዚህ ሶማሌዎች ምናልባት ራቅ ካለ ጎሳ የመጡ መሆን አለባቸው እንጂ ይሄ ግሪክ ለረጅም ዓመታት በዚች ቀበሌ ሱቅ ከፍቶ የሚኖርና ሶማሊኛም አቀላጥፎ የሚናገር መሆኑን ባላጡትና እንዲህ እፊቱ ያ የታጣቂዎች መሪ ባልደነፋ ነበር። ብቻ ይችል የሰማው ብልጡ የግሪክ ነጋዴ ሚስቱን ጎትቶ ለዓመታት የለፋበትን የተቃጠለበትን ብቸኛዋን ንብረቱን ገለው ሊዘርፉ ለነበሩት ለዘራፊ ነፍሰ ገዳይ ሶማሌዎች ጥሎላቸው ባዶ እጁን ከኛ ጋር ወደ ጅቡቲ እየተሰደደ ነው። እኩለ ቀን ላይ የኢትዮጵያ የድንበር ፌርማታ ከሆነችው ደወልዴ ደረስንና መሳሪያዎቻችንን በሙሉ ለኢትዮጵያ የድንበር ጠባቂ ወታደሮች አስረክበን ለሀያ ደቂቃ ያህል ከዚያች ፌርማታ አሁንም በኢትዮጵያ ሉዓላዊ መሬት ግዛት ላይ ተጓዝ ከዚያ ግራጫና የወይን ጠጅ ቀለም ባላቸው ገደሎች ውስጥ ገብተን ብዙ ተጉዘን ስንወጣ ነፋስ በሌላት አየር ላይ ብዙም የማትውለበለብ የፈረንሳይ ባንዲራ ተገትራ አየናት። አሁን ነፍሳችን በትክክል ተርፋለች። ከጣሊያን እጅ አምልጠናል። ከተገተረው የፈረንሳይ ባንዲራ ስር አንድ ፈርጠም ያለ ጥቁር ወታደር ነጭ የሴኔጋል አልሞ ተኳሽ ወታደሮችን ደንብ ልብስ እንደለበሰ በተጠንቀቅ ቆሟል። ደረቱ ላይ በቀይ ቀለም የሴኔጋል ወታደር የሚል ተጽፎበታል። አናቱ ላይ ቀይና ረጅም ሹል አስቂኝ ቆብ ደፍቷል። በቀኝ እጁ ሰደፉን መሬት ላይ አስደግፎ በጠመንጃው አፈሙዝ ላይ የሰካውን ሳንጃ እንደዋዛ እንደማያዝ ብሎ በግራ እጁ አይኑንና ግንባሩን 10 ጊዜ እየጠራረገ አይኑን ከፀሐይ ለመከላከል እየሞከረ ወደፊት አርቆ ያያል። ብዙም ሳንቆይ በነጭ ድንጋይ የተሰሩ ከሚመስሉ የወታደር ካምፖች መሃል ማለፍ ጀመር። አሁን የፈረንሳይ ጅቡቲ ግዛት ውስጥ ገባን ማለት ነው። በመጀመሪያ የጅቡቲ የባቡር ጣቢያ አሳዛኙን የመጨረሻውን የአዲስ አበባ ወሬ ሰማን። የአዲስ አበባው የባቡር ጣቢያ ሬዲዮ ከሁለት ሰዓታት በፊት ደንቁሯል። ከዚያች ሰዓት ጀምሮ ከአዲስ አበባ ጋር በሬዲዮም ሆነ በቴሌግራም መገናኘት አለመቻሉን እያዘነ የመጀመሪያዋ የጅቡቲ ባቡር ጣቢያ ስልከኛ ነገረን። ዘራፊ ሽፍቶች የአዲስ አበባን ባቡር ጣቢያ ጥሰው በመግባት የዘረፉትን ዘርፈው የቀረውን አቃጥለውታል። ማምሻው ላይ ወደ 11 ሰዓት ገደማ በዋናው የጅቡቲ ባቡር ጣቢያ ደረስ። ጃንሆይ ከነ ቤተሰቦቻቸው እና አጅቧቸው ከመጡት መሳፍንት ጋር ከሁለት ሰዓታት በፊት በጅቡቲ ዋና የባቡር ጣቢያ ለአንድ አገር ንጉሥ የሚገባው ምንም ነገር ሳይጎል በታላቅ ክብር የጅቡቲው አገረ ገዥ ተቀብሎ በክብር ወደ ጅቡቲ ቤተ መንግሥት እንደወሰዳቸው ሰማን። እኛ ጅቡቲ ከገባን ከአንድ ሰዓት በኋላ አንድ ረጅም ባቡር የሴኔጋል አልሞ ተኳሽ ወታደሮችን ከፈረንሳዊው ነጭ አዛዥ መኮንን ጋር ይዞ ከጅቡቲ ተነስቶ በአዲስ አበባ ያሉ ፈረንጆችን ለመርዳት ወደ አዲስ አበባ አቀና።
ይህ ባቡር ወደ አዲስ አበባ እንዲሄድ ያስገደደው አንድ ያለገበት የተላለፈ ቴሌግራም ነበር። ይኸው ከአዲስ አበባ የፈረንሳይ ኤምባሲ በአምባሳደሩ የተላለፈው መልእክት እንዲህ ይል ነበር። የአዲስ አበባ ዘራፊ ሽፍቶች ከተማይቱን አንደደው ከጨረሱ በኋላ አሁን የውጭ ሀገር ኤምባሲዎችን ለመዝረፍ አሰፍተዋል። ስለሆነም አደጋ እየመጣብን ነውና ባስቸኳይ እርዳታ ይላክልኝ ይላል። በሚቀጥለው ቀን ማለዳ በታላቅ ጥንቃቄ የምትጠበቀዋንና ወደ ጅቡቲ ቤተ መንግስት የምትወስደዋን መንገድ አልፌ ጅቡቲ ቤተ መንግስት ገባው። በቤተ መንግስቱ ግቢ ውስጥ ብዙ የጭነት መኪናዎች ቆመው አሽከሮች ሻንጣዎችን ይጭናሉ። ጣሪያ በሌለው የቤተ መንግስቱ ሰፊ አዳራሽ ውስጥ ከፍተኛ እንግሊዝ የባህር ኃይል መኮንኖች ወዲያ ወዲህ ይንቆራጠጣሉ። ብዙም ሳይቆይ በአንድ ነጭ ፈረንሳዊ መኮንን የሚመራ የሴኔጋል ወታደሮች ሰልፈኛ መጥቶ በአዛዡ ቀጭን ትዕዛዝ በሚያስደንቅ ፍጥነትና ቅልጥፍና ሁለት ረድፍ ሰርተው በተጠንቀቅ እንደቆሙ ጃንሆይ ከእቴጌ መነን ጋር የቤተ መንግስቱን ደረጃ በዝግታ መውረድ ጀመሩ። ከጎናቸው ጥቂት ወደ ኋላ ቀረት ብሎ የጅቡቲው ገዥ ተከትሏቸዋል። ቀጥለው በርካታ የአውሮፓ ሀገሮች ከፍተኛ የጦር መኮንኖች አጅበዋቸዋል። ጃንሆይ ተራ ካባ ደረብ አድርገዋል። ከዚህ አሳዛኝ አይናቸው አሳዛኝ የኢትዮጵያ ውድቀት ምንኛ እንዳሳዘናቸውና እንደጎዳቸው በግልጽ ይደበባል። ጃንሆይ ኋላ የሚሄዱት ራስ ካሳም ያ ሳቂታ ፊታቸው በሀዘንተኛ ሽማግሌ ፊት ተለውጧል። የሰሜኑ ጦር ሽንፈትና የኢትዮጵያ ውድቀት እስታቸውንም ክፉኛ ወጥቷቸዋል። እንዲህ ጃንሆይ ደረጃውን ሲወርዱ እኛ በደረጃዎች ላይ መስመር ሰርተን ከአራቱ ኢትዮጵያውያን አውሮፕላን አብራሪዎች ማለትም ብረት ለበሱን ባቡር ይዘውልን ከመጡትና ስድስቱ ስዊድኖች ጋር ተደርድረን ቆመናል። ጃንሆይ ለቅጽበት ቆም አሉና ሁላችንንም በየተራ ጨበጡም። ከዚያም የሆነ ነገር ለመናገር ከንፈራቸውን አንቀጣቅሰው መልሰው ተውት። መሪሩ ሀዘናቸው ቃላት እንኳን እንዲናገሩ አላስቻላቸውም። አንጀት የሚበላ ትንብት። ከቤተ መንግስት ግቢ ውጭ የሴኔጋል ወታደሮች ሰልፈኛ ኃይል ለቆ ወደ ስደት ለሚሄደው የኢትዮጵያ ንጉሠ ነገሥት የክብር የስንብት ሰላምታ ሲሰጥ ይሰማል። ብዙም ሳይቆይ መርከብ ላይ የተጠመዱ መድፎች ሲተኮሱ ሰማን። እነዚህ ውስን ቁጥር ያላቸው ግዴታዊ የመድፍ ጥይቶች ለበዓል ወይም የአንድ አገር መሪ ወደ መርከቡ ሲገባ ለክብሩ ለደስታ የሚተኮሱ የክብር የመድፍ ጥይቶች ናቸው። አሁን የተተኮሱት ጥይቶች ግን ባዶ ጩኸት ሆነው ታዩኝ። ልክ ኢትዮጵያን በሬሳ ሳጥን ውስጥ ከቶ ከቀበሩ በኋላ ለሐዘኗ የሚተኮስ አይነት ነገር ተፈጸመ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
Come on, you do. Ooh.